የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
እንደምን አመሻችሁ አድማጮቻችን። ከአሜሪካ ድምጽ ራዲዮ ጋቢና ቪኦኤ የቀጥታ ስርጭት ጀመረ። አብራችሁን ካመሻችሁ ከመሰማችሁ ጉዳዮች መካከል
በውስጡም ብዙ ወጣቶችን ለማሳተፍ አርብቶ አደሩ አካባቢ ያሉ ወጣቶችን ይህን ስራ እንዲሰሩት የሚያስችል ቢዝነስ ሞዴል ቀርጸን እየሰራ ነው ያለነው።
በወጣቶች የተመሰረተ የራስ ገበያ የተሰኘ የበይነ መረብ ላይ የእንስሳ ገበያን በዋና ስራ አስኪያጅነት ይመራል። ቆየት ብሎ ስለ አገልግሎቱ ሰፋ አድርጎ ያጫውተናል።
ወጣቱም እዚህ ነገር ውስጥ ልከት የምንመራበት የፖለቲካ መስመር ነው ብዬ አስባለሁ እና ወጣቱ መዋያ ሳጣ ሊሆን ይችላል።
ወጣቶች ወደ ደባልቱ ስንል ከእናንተው ለእናንተ የሚሆኑ ሀሳቦችን ይዘናል። ሀሳባችሁን ለማጋራት ከፈቀዳችሁት መካከል የአንደኛውን ድምፅን ያሰማ ነው። የሀገራችንን ወቅታዊ ጉዳዮች የሚያወሱ ተጨማሪ ጥንቅሮችም ይዘናል። የሙዚቃ ግብዣም አይዘነጋም። በመስተንግዶ ሀብታሙ ጥር የዓለም ዜናዎች ይሰማሉ። ኤደን ገረመው
ኬንያን ከ1978 እስከ 2002 የመሩት የቀድሞው የኬንያ ፕሬዝዳንት ዳንኤል አራፕ ሞይ በዛሬው ዕለት በ95 ዓመታቸው አርፈዋል። ሞይ ሕይወታቸው ያለፈው በናይሮቢ ሆስፒታል በሕክምና ላይ እያሉ መሆናቸውንም ቤተሰቦቻቸው አስታውቋል። የተለያዩ የኬንያና የአካባቢው ሀገራት መሪዎችና ፖለቲከኞች በሞይ ሕልፈተ ሕይወት የተሰማቸውን ሀዘን ገልጸዋል። በኬንያው በ1982 በሞይ አስተዳደር ላይ ተቃጥቶ የከሸፈውን መፈንቅለ መንግስት በመደገፍ ተጠርጥረው ለእስር ተዳርገው የነበሩት ራይላ ኦዲዲንጋ ከሞይ ጋር መታረቃቸውን በሰጡት የሀዘን መግለጫ ሲገልጹ፣ የኢትዮጵያው ጠቅላይ ሚኒስትር አብይ አህመድም በሞይ ህልፈተ ህይወት የተሰማቸውን ሀዘን ለቤተሰባቸውና ለኬንያውያን አስተላልፏል። የቀድሞው ፕሬዚዳንት ሞይን ሞት ተከትሎ በዩናይትድ ስቴትስ በጉብኝት ላይ የሚገኙት የአሁኑ የኬንያ ፕሬዚዳንት ኡሁሩ ኬንያታም የተሰማቸውን ሀዘን ገልጸው የሞይ ስርዓተ ቀብር እስኪፈጸም ብሔራዊ ሀዘን አውጀዋል። ዳንኤል አራፕ ሞይ በአፍሪካ ህብረትንም ከሰኔ 1981 እስከ ሰኔ 1983 በሊቀመንበርነት መምራታቸው ይታወሳል። ዘገባውን ያደረሰን ገልሞ ዳዊት ነው። አዲሱ ኮሮና ቫይረስ በርካታ ሀገራቶች ላይ እየታየ ቢሆንም የዓለም የጤና ድርጅት ግን ወረርሽኙ ገና ዓለም አቀፍ ወረርሽኝ ደረጃ ላይ አልደረሰም እያለ ነው። የድርጅቱ ወረርሽኞች ዘርፍ ዳይሬክተር ዶክተር ሲልቪ ብራያን ዛሬ ጀኔቫ ላይ ለጋዜጠኞች በሰጡት ቃል የቫይረሱ ስርጭት በአሁኑ ወቅት ያለበት ምዕራፍ ከአንድ በላይ መነሻ ያለው ወረርሽኝ ሲሉ ገልጸውታል። ኮሮና ቫይረስ ባለፈው ታህሳስ ወር ማዕከላዊ ቻይና ውሃን ውስጥ ከተቀሰቀሰ ወዲህ እስካሁን ድረስ ቢያንስ 425 ሰዎች መሞታቸው ታውቋል። የሚበዙቱ ደግሞ የሞቱት ቻይና ውስጥ ሲሆን ለቫይረሱ የመጋለጥ እድል ደግሞ ከ20ሺ በላይ በልጧል። ከቻይና በስተቀር ሌሎች 23 ሀገራቶች በቫይረሱ የተጠቁ 150 ሰዎች ተይዟል። ፊሊፒንስ ውስጥ አንድ ሰው ሞቷል። ይሄ ከቻይና ውጪ የመጀመሪያው መሆኑ ነው። የዩናይትድ ስቴትስ ወታደራዊ ኃይሎች ባለፈው ወር ደቡባዊት ሶማሊያ ውስጥ ማካሄደው ወታደራዊ ጥቃት 2 የአልሻባብ ግቢዎችን መደምሰሱንና አንድ አሸባሪ መግደሉን የዩናይትድ ስቴትስ የመከላከያ ሚኒስቴር አስታውቋል። የዩናይትድ ስቴትስ የአፍሪካ እዝ አፍሪኮም ጥቃቶቹን ያካሄደው ከሶማሊያ ኃይሎች ጋር በቅንጅት ሲሆን ጃማሚና ጂሊብ የተባሉ ስፍራዎች ላይ ያሉ ግቢዎችን ነው ያወደሙት። ሲቪሎች ላይ ጉዳት እንዳይደርስ ከፍተኛ ጥንቃቄ መደረጉንም አፍሪኮም አስታውቋል። የቀድሞው የደቡብ አፍሪካ ፕሬዝዳንት በተመሰረተባቸው የሙስና ወንጀል ክሶች ዛሬ በቀጠሮ መሰረት ፍርድ ቤት ሳይቀርቡ በመቅረታቸው የእስር ማዘዣ ወጥቶባቸዋል። ዙማ ከፈረንሳይ የጦር መሳሪያ አምራች ኩባንያ ጉቦ ተቀብለዋል ተብለው ተከሰዋል። እንደ አውሮፓውያን አቆጣጠር በ1999 በሳቸው ዘመነ መንግስት ከደቡብ አፍሪካ ጋር የ2 ቢሊዮን ዶላር መሳሪያ ግዢ ውል ቴልስ የተባለ ድርጅት መፈራረሙ ተገልጿል። ዙማ የመንግስት ገንዘብ ስርቆትና አስገድዶ መድፈር ወንጀሎች እንዲሁም ማጭበርበርን ጨምሮ በጥቅሉ 16 ክሶች ተመስርተውባቸዋል። ጃኮብ ዙማ ታመዋል፣ የውጭ ሀገር ሕክምና ፍለጋ ላይ ናቸው ያሉት ጠበቆቻቸው ደግሞ የዙማ በጦር ኃይሎች ሐኪም ላይ የተፈረመ ያሉትን ደብዳቤ አቅርበዋል። ይሁን እንጂ ዳኛው የእስር ማዘዣው ለግንቦት ወር እስኪሰጣቸው ቀጣይ ቀጠሮ እንዲጸናም አዘዋል። አድማጮች፣ ለሰዓቱ ያዝንላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ ጋቢና ቪኦኤ ፕሮግራሞች ጋር አብራችሁ አምሹ። ጋቢና ቪኦኤ
ኤደንን ላጫጭር ዘገባዎቿ እናመሰግናለን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ነው። በፌስቡክ በበይነ መረብ ገጻችን እንዲሁም በመደበኞቹ የአሜሪካ ድምፅ ራዲዮ ሞገድ መገናኛዎች በመሰማት ላይ እንገኛለን። አብራችሁን ስለሆናችሁም እናመሰግናለን። ቀዳሚው ጉዳይ ትናንት በወፍ በረር ወደ ቃኝ ነው። የጠቅላይ ሚኒስትሩ የሕዝብ ተወካዮች ምክር ቤት ቆይታ ይመልሰናል። መለስካቸው አማሃ ከሕዝብ እንደራሴዎች በተነሱ ጥያቄዎች ላይ ጠቅላይ ሚኒስትር አብይ አህመድ የሰጡትን ምላሽ አስታኮ አጭር ዘገባ ልኳል።
ጠቅላይ ሚኒስትር አብይ አህመድ ትናንት በሕዝብ ተወካዮች ምክር ቤት ተገኝተው ጥያቄዎች ለሰነዘሩ አባላት በሰጡት መልስ የፌዴራል መንግሥት ባለሥልጣናት የሆኑ የትግራይ ተወላጆችን መንግሥት ይገፋቸዋል፣ ከሥልጣንም አንስቷቸዋል የሚለውን ክስ በጽኑ አስተባበሉ። ከተወካዮች ምክር ቤት አባላት አንዷ ሰሞኑን በፌዴራል መንግሥትና በአዲስ አበባ አስተዳደር መሥሪያ ቤቶች እየተፈጸመ ያለ የትግራይ ተወላጅ አመራሮችን ከሥራ የማባረርና የማገድ ተግባር በእርስዎ ዕውቅና እየተፈጸመ ስለሆነ በትግራይ ተወላጆች ላይ የማጥቃትና የማግለል ሥራ መፈጸሙ ለምን አስፈለገ የሚል ጥያቄ አቅርበውላቸዋል።
አንድ ፓርቲ ከሌሎች ፓርቲዎች ጋር ህብረት ሲያደርግ ቀድሞ የፓርቲውን ሁለንተናዊ ነገር ይወርሳል። ፕሮስፔሪቲ ፓርቲ ወርሶ ገዢው ፓርቲ ፕሮስፔሪቲ ፓርቲ ነው። መደናገር አያስፈልግም። በዚህ ጉዳይ የኢትዮጵያ ገዢ ፓርቲ ፕሮስፔሪቲ ፓርቲ ነው። ህዝብ የመረጠው እናንተን ነው። እናንተ ውስጥ አብላጫ ድምፅ ያለው የትኛውን ፓርቲ መንግስት መመስረት ይችላል? ፕሮስፔሪቲ ፓርቲ በምክር ቤት አብላጫ ድምፅ ስላለው መንግስት እሱ ነው። በትግራይ ክልል ቲፒኤልኤፍ አብላጫ ድምፅ ስላለው መንግስት ቲፒኤልኤፍ። በትግራይ ክልልና ፌዴራል መንግስት መካከል ህጋዊ የሆነ ትስስሮች እና የስራ ግንኙነቶች ይኖራሉ። በፌዴራል መንግስት የትግራይ ተወላጆች እየተገፉ የሚለው ምናልባት አንድ ሚኒስትር ተነስተዋል ከስራቸው። ከአስራ ምናምን በላይ ሚኒስትር ዴታዎች አሉን። አንድም አልተነሳም። ፌዴሬሽን ምክር ቤት አፈ ጉባኤ ያሉን ያውም አስር አስፈጻሚ ናቸው፣ አልተነኩም። ሌላ ሚኒስትር አሉ፣ አልተነኩም። የትግራይ ሰዎች ተጎዱ ከሆነ ድሮም በካቢኔ የነበራቸው ቁጥር አሁንም እዛው ነው ያሉ። ወደፊትም ፕሮስፔሪቲም ይሁን ሌላ ሰው የትግራይ ህዝብ እንደ ህዝብ ያገለለ መንግስት ኢትዮጵያ ውስጥ መፍጠር አይቻልም። የሚያስብ ካለም ስህተት ነው። የትግራይ ህዝብ በኢትዮጵያ መንግስት ውስጥ ለመሳተፍ ሙሉ ብቃት እናመርታለን። ይሄን አናስብ አብረን ስለኖር ወደፊትም አብረን እንሰራ እንደምንችል ስለምናስብ እንደ ተቃዋሚ ብናስብ ኖሮ የፕሮስፔሪቲ ፓርቲ የፈለገውን ሰው ካቢኔ ማደራጀት ይችላል። ጥርጣሬ እንዳይገባችሁ። መንግስት ማድረግ አይችልም ካለ ፓርላማው ጠቅላይ ሚኒስትሩን ጠርቶ ማውረድ ይችላል። መብታችሁ ነው። ጠቅላይ ሚኒስትሩ ከመርጣቱ የራሱን ካቢኔ ማደራጀት ግን ህገ መንግስታዊ ስልጣን ነው። እዚህ ጋር መዛባት አያስፈልግም ማለት ነው።
ሌላው የተወካዮች ምክር ቤት አባል ያቀረቡት ጥያቄ ምርጫን የተመለከተ ነበረ።
በ2012 ዓመተ ምህረት የሚካሄደው ሀገራዊና ክልላዊ ምርጫዎች በነሐሴ ወር እንደሚካሄድ የምርጫ ቦርድ ዝርዝር የአፈጻጸም መርሃ ግብር ማውጣቱ ይታወቃል። ይሁን እንጂ የምርጫ ጊዜ በክረምት ወራት ከመሆኑም ሌላ በአሁኑ ጊዜ በመንግስት ወይም በገዢ ፓርቲ በኩልም ሆነ በተፎካካሪ ፓርቲዎች መካከል የጋራ መግባባትም ሆነ የምርጫ ስነጓደም የምርጫ ሂደትና የአፈጻጸም ሰነድ ተዘጋጅቶ ወደ ስራ ያልተገባበት ሁኔታ ከመኖሩም ሌላ ከሀገራዊ ተጨባጭ ሁኔታም ጋር ተያይዞ ምን እየተሰራ እንደሆነ ማብራሪያ ቢሰጥ።
ጠቅላይ ሚኒስትር አብይ አህመድ የሰጡት መልስም ይህን ይመስል ነበር።
ምርጫን በሚመለከት የምርጫ ቦርድ ተጠሪነቱ ለምክር ቤት ነው። የምርጫ ቦርድ የህግ ማሻሻያ ሲያደርግ በኢትዮጵያ ለመጀመሪያ ጊዜ ካቢኔ ሳያየው በቀጥታ ምርጫ ቦርድ የራሱ ማሻሻያ አዋጅ ለእናንተ ነው ያቀረበው። እኔ እንደ ማንኛውም ዜጋ ክርክሩን በሚዲያ ከመስማት ውጭ ደንቡ ተልቆልኝ በካቢኔ ተወያይቼ ረቂቅ አዋጅ እንደሌላው አዋጅ አጽድቄ አላኩላችሁ። ምርጫ ቦርድን እንደ መንግስት በቢሮ በበጀት በሚያስፈልግ ነገር ይሄ ጠየቅነውን በሙሉ አግዘናል። በህግ ጉዳይ እጃችን አላስገባን። ህጉ የሚታይበት ተፎካካሪዎች የሚያነሱት ማንኛውም ጉዳይ ካለ በቀጥታ እናንተን ይመለከት ይሆናል። ይሻሻል ካላችሁ ማሻሻል ትችላላችሁ፣ ይቀጥል ካላችሁ ይቀጥል ማለት ትችላላችሁ። እኛ እዛ ውስጥ ምንም ሚና አልነበረንም። እንደምታውቁት የምርጫ ጊዜውን በሚመለከት ግን የምርጫ ቦርድ መንግስት ከመመስረቱ አንድ ወር ቀድሞ ምርጫውን ፈጽማለን። ያ ጊዜ ግንቦት ሊሆን ይችላል፣ ሰኔ ሊሆን ይችላል፣ ሐምሌ ሊሆን ይችላል፣ ነሐሴ ሊሆን ይችላል። ከዚያ ጊዜ በኋላ ግን አይቻልም። አንድ ወር ቀድሞ ፈጽማለን። ይህ ህገ መንግስታዊ ነው። ግንቦት ነው የሚሻለው ሰኔ ነው የሚሻለው የሚለው ምርጫ ቦርድ ከፓርቲዎች ጋር ተነጋግሮ የሚወስነው ይሆናል። ትክክለኛ ቁርጥ ያለ ውሳኔ የተወሰነ አይመስለኝም። በትክክል ጊዜውን አላቅም። እሱም ምርጫ ቦርድ ስታነጋግሩ ስጠይቁ መልካም ይሆናል። ነገር ግን ምርጫውን በሚመለከት ጊዜው አሁን አይደለም፣ ሰላም ነው ሰላም አይደለም፣ ቢሮን ባይደረግ በሚባለው ኢትዮጵያ ውስጥ እርግጠኛ ነኝ ሰላም በዚህ ጊዜ ይረጋገጣል ብሎ ጋራንቲ መስጠት የሚችል አንድ ግለሰብ የለም።
ጠቅላይ ሚኒስትሩ ለወጣቶች የሥራ ዕድልን በመፍጠር ረገድ ያለውን ሁኔታ አስመልክቶ ለቀረበላቸው ጥያቄም ምላሽ ሰጥተው ነበረ። በሰጡት ምላሽም ባለፉት 6 ወራት 1.5 ሚሊዮን ወጣቶችን ሥራ ለማስያዝ እቅድ የተያዘ ቢሆንም በተጣራ ሁኔታና መረጃ የተያዘው መዝገብ እንደሚያመለክተው ግን 1.2 ሚሊዮን ወጣቶች ወደ ሥራ ዓለም መሰማራታቸውን ገልጸዋል። ይህ ካለፈው ዓመት አኳያ እጅግ ትልቅ ውጤት ነው የሚባል ቢሆንም ከቀረው ሥራ ጋር ሲነጻጸር ግን እጅግ ብዙ እንደሚቀር አልሸሸጉም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ጋቢና ቪኦኤ ከአሜሪካ ድምፅ ራዲዮ መደመጡን ይቀጥላል። አሁን ወደ ጋቢና ቢዝነስ እናቀናለን። የራስ ገበያ የእንስሳትን ግብይት ለማቀላጠፍ በአምስት ወጣቶች የተመሠረተ አገልግሎት ነው። በመላ ኢትዮጵያ የሚገኙ የእንስሳት ነጋዴዎችና ሸማቾችን ለማገናኘት የወጠነው ይህ አገልግሎት በቅርቡ ተሸልሟል። ሸላሚው የግብርናና ገጠር ትብብር የቴክኒክ ማዕከል የተባለ ተቋም ነው። የበለጠ ስለ አገልግሎቱ ያስረዳን ዘንድ ከመሥራቾቹ መካከል አንዱ የሆኑንና የአገልግሎቱ ዋና ሥራ አስኪያጅም ጭምር ነው መስፍን አበራን ከጥቂት ደቂቃዎች በፊት አግኝቸው ነበር።
የምንሰራው ሥራ የዲጂታል ላይቭስቶክ ኤክስቼንጅ ወይም ዘመናዊ የቁም እንስሳት ግብይትን ነው። እንደ ኢትዮጵያ የመጀመሪያ የሆነ በኦንላይን ቀጥታ አርብቶ አደሩንና ባየሮች ወይም ገዢዎችን በተለይ ደግሞ ፖቴንሻል ገዢዎች ወይም በብዛት የሚገዙትን ቀጥታ እነሱን ለአርብቶ አደሩ ተጠቃሚ የማድረግ ዓላማና እቅድ ይዘን የተነሳ ነው።
እንደ ወደ ውስጥ ከመግባታችን በፊት አገልግሎታችሁን ለመጀመሪያ ጊዜ የሚሰሙ ሰዎች እንዴትና በምን ሁኔታ እንደሚሰራ ግራ ሊገባችሁ ይችላል። ለምሳሌ አንድ በሬ ለመግዛት የሚፈልግ ሰው እናንተ በምን ሁኔታ ነው የምታግዙት? እንዴት አድርጋችሁስ ነው በዚህ አገልግሎት ውስጥ እንዲጠቀም የምታደርጉት?
አሁን ከእኛ ለመግዛት እየሰራን ያለን አሁን ላይ አንደኛው በኮድ ሴንተሮችን በመጠቀም እንዲያዙ ማድረግ ነው። ወይ ደግሞ የሚፈልጉትን አይነት ዲስክሪፕሽኖች ሴንተር በመጠቀም እና
የሚፈልጉትን መጠንና አይነት ይነግሯቸዋል የእንስሳውን?
አዎ፣ በኮድ ሴንተር ሲሆን መንገድ ይጠበቅባቸዋል። የሚፈልጉ ይለያሉ። 4 ታይፖች ላይ ነው የምንሰራው፣ በግ፣ ፍየል፣ ከብትና ግመል። 4ቱ ላይ እየሰራን ያለ ነው። የሚፈልጉትን አሁን ለምሳሌ በብዛት ኤክስፖርት ቤዝድ ቄራዎች እነሱ ጋር ሞር የራሳቸው የሆነ ኪሎ አላቸው። ሴት የተደረገ ከዚህ ኪሎ እስከዚህ ኪሎ በዚህ ግሬድ ኤ ወይ ግሬድ ቢ ግሬድ ሲ ድረስ የጮማ መጠን የምንለው በምን ያክል የጮማ መጠን እንድላላል። ኦንላይን ግን የእኛ ሲስተም ትንሽ ለየት የሚያደርገው ገበያ አንድ ሰው ወጥቶ አይቶ የሚገዛውን አይነት ዲስክሪፕሽኖች ፎቶቸውም ሳይቀር ኦንላይን ላይ ማየት እንዲችሉ ነው። ሁሉን ነገር አይተው መግዛት እንዲችሉ ነው። ፎቶውን፣ እድሜውን ልክ ከአንድ ወይ ከአማዞን ወይ ከአሊባባ ልክ ሰዎች እቃ ሊገዙ እንደሚያዩት አይነት ዲስክሪፕሽን ጎን ያለው ማየት ይችላል። እነዚህን ስታንዳርዶች ከኢትዮጵያ ስታንዳርድ ኤጀንሲ ያወጣቸው መስፈርቶች ናቸው። እነሱን ያሟላ አድርጎ ነው እዛ ፕላትፎርም ላይ የሚወጡት ማለት ነው። እና በሁለቱ መንገድ አክሰስ ማድረግ ይቻላል።
በባህላዊ መንገድ አሁንም የከብት ግብይት ውስጥ የሚሳተፉ ነጋዴዎችም ገዢዎችም አሉ። ከእነሱ ጋር ለመነጋገር አብረዋችሁ እንዲሰሩ ለማድረግ ያደረጋችሁ ጥረት ካለ እስቲ ያጋራል።
አሁን በባህላዊ መንገድ የሚሰሩ ነጋዴዎች አሉ። ነጋዴዎች ብቻ ሳይሆን በጣም ሰፊ የሆነ ቼኖች አሉ። እነኞችን ናቸው በጣም ያስወደዱት። የስጋ ውድ መሆን አልነበረበትም። ከአርብቶ አደሩ እንደሚሸጠው ዋጋ እና አሁን ከተማዎች ላይ እንደሚሸጠው እንዲህ ሊወደድ የሚቻለው ያው መሀል ላይ ያሉ ሚዲያተሮች መብዛታቸው ነው እና እኛ ያው ይመስተም እነሱን የሚያስወጣም አይደለም። አሁን ከእነሱ ጋር ለመስራት ውይይቶች አድርገናል። በተለያየ መንገድ አሁን የገባንባቸውን መስመሮች ላይ እየተወያየን ነው ከእነሱ ጋር። እነሱ ለምሳሌ በሳምንት 10 ከብት የሚሸጡ ከሆነ በእኛ ፕላትፎርም ተጠቅመው ደግሞ እስከ 100 ድረስ የመሸጥ አቅም እንዲችሉ አድርገን ለነሱም የተሻለ ገበያን ፈጥረናል ማለት ነው። እና ከነሱ ጋር ካሁን ከ52 በላይ የሚሆኑ የሪሰርች መንጋዴዎች አብረው ለመስራት በዝግጅት ላይ ነው ያሉት። የተወሰኑትም ኦሬዲ አሁን ላይ የፋሲካን ገበያ ተገናኝተው ይጀምራሉ። ዞሮ ዞሮ ያው እነዚህንም ሰዎች ሁሉንም ተጠቃሚ ማድረግ ስራ ነው እንጂ ወይ ደግሞ እነሱን በባህላዊ መንገድ የሚሰሩትንም የሚያስወጣ አይነት ሞዴል የለንም። ያው እነሱም የድርሻቸውን ይኖራቸዋል ማለት ነው በዚህ አዲስ ፕላትፎርም።
አገልግሎታችሁ አዲስ ነው። አዲስ ሲኮን ደግሞ የሚገጥሙ የተወሰኑ ፈተናዎች ይኖራሉ ብዬ አስባለሁ። እስካሁን እስቲ ከገጠሟችሁ ፈታኝ ጉዳዮች የተወሰኑትን አጋራን። እንዴት አድርጋችሁስ ልትፈቷቸው እየሞከራችሁ ነው?
አዎ፣ አንዳንድ የገጠሙን ነገሮች ሳሌ ከግብርና ሚኒስቴር ጋር አብረን እየሰራ ነው። ከእንስሳት ዘርፉ ጋር በሚኒስቴር ዴታ የሚመራ አንድ ዘርፍ አለ። ከእነሱ ጋር ፊቻ አድርገን ሀሳቡን ሆኑን በዝርዝር ተጋርተን እነሱም የተቻላቸው መጠን እያገዙን ያሉት። ግን አንዳንድ የህግ ወይም ደግሞ የህግ ገደቦች ለምሳሌ በዲጂታል መንገድ የመገበያየት አዲስ ነገር ነው፣ አልተለመደም። ከዚህ በፊት እንኳን እንደዚህ የቁም ስፋት ያለው ይቅርና እቃን ራሱ በኦንላይን ደረጃ የመገበያየት ህጋዊ ማዕቀፍ የለውም። በቅርብ ጊዜ የጠበቀ ህግ አለ፣ ግን ቁም ስፋትን አብሮ አይጨምርም። እዛ ህጎች እና ከነሱ ህጎች ከማሻሻል ከሚቻልበት መንገድ ጋር ከነሱ ጋር አውርተናል። የሚይዙንን እነዚህ የህግ ማዕቀፎች እንደሚሻሻል ከእነሱ ጋር በነበረን ዲስከሽን አውርተን ጨራርሰናል። እነዚህን ጉዳዮች አሁን ላይ እነሱ በተቻለ መጠን ይህን የሙከራ ፓይለት ፕሮጀክት እንዲሳካ ለራሳቸው ለብሳቸው ላይሰንስ ለእኛ እስከ ማውጣት የሚደርስ አይነት ድጋፍ እያደረጉልን ነው። ሌላው ደግሞ አንድ ቻሌንጅ የሆነብን ነገር ምንድን ነው? አሁን ለምሳሌ እንዳልኩ እኛ አሁን ቦረና ላይ ወይ ባሌ ላይ የቁም ስፋት ያለው ደግሞ በየኮርነሩ ነው። አፋር ነው ያለው፣ ወደ ሶማሌ ነው ያሉት ሰው። እዛ ቦታዎች ላይ ዲጂታል በረቶች ያስፈልጋሉ፣ ወይም ኮሊሽን ሴንተር የምንላቸው ከፕላትፎርም ጋር ከመገናኘታቸው በፊት እና እነዛ ቦታዎች ላይ መሬት ማግኘት አለባቸው ማለት ነው። ከእኛ ጋር ሊንክ የምናደርጋቸው ወጣቶች እዛ አካባቢ ላይ እንዲሰሩ የምንፈልጋቸው እስከ 50 የሚደርሱ ወጣቶች ናቸው። እኛ ከኛ ፕላስም ጋር ሊንክ የምናደርጋቸው እና እዛ አካባቢ ላይ ማግኘት ያለባቸው መሬቶች አሉ ለዲጂታል የምንላቸው እኛ እዛ ጋር በፍራንቻይዝ ሞዴል ያዘጋጀናቸው አሉ። እና እነዛን መሬቶች ለማግኘት ትንሽ ቻሌንጆች አሉ። ከክልል ጋር መጻጻፍ እሱ ጋር ትንሽ የፈተኑን ኮንዲሽኖች አሉ እና በተቻለ መጠን ግን ከክልሎች ፕሬዚደንት ሳሌ ከኦሮሚያ ክልል ከዝና ጽፈት ቤት ጋር ከግብርና ሚኒስቴር ደብዳቤዎች እየተጻጻፍን ከላይ የፍቃዶችን ደብዳቤ ይዞ የመውረር ነገር ለነዛ ወጣቶች የመስጠት ነገር እንደዛ ለማድረግ ለመፍታት እየተሞከረ ነው ያለው። የገጠሙን ቻሌንጆች ከሞላ ጎደል እነዚህ ናቸው። አንዳንድ የገንዘብ ችግሮቻችንን ደግሞ ከኢንቨስተሮችን በማስገባት በአክሲዮን ማህበር ደረጃ ስለሆነ የተለያዩ አክሲዮኖች እንዲገዙ በማድረግ የግል ባለሀብቶች ጋር ለማስገባት አሁን ሁሉ ነገር ጨርሰናል። ያው እነሱም 1-5 የሚሆኑ ባለሀብቶች ይቀላቀላሉ። በዚህ ሁለት ሳምንት ውስጥ ከእነሱ ጋር ሁሉ ነገር ጨርሰናል እና ከሞላ ጎደል እነዚህ ናቸው። ወደፊት ደግሞ እንደ አዲስ ሲስተም ግዢዎች ላይ ዴሊቨር ሲደረግ ወይም ደግሞ ወደ ታዘዙበት ቦታ ዴሊቨር ሲደረጉ የሚፈጠሩ አንዳንድ ችግሮች አሉ። ኢንሹራንስ አደጋ ቢደርስባቸው የኢንሹራንሶች ኬዞች አሉ። እነሱ ኬዞች ደግሞ ከአንድ ኢንሹራንስ ካምፓኒ ጋር እየተነጋገርን ነው። እስቲ እሱን በቅርብ ጊዜ ይፈታል ብለን እናስባለን። አልተለመደም፣ እንዲህ ለቁም እንስሳት ኢንሹራንስ የመስጠት ነገሮች አልተለመዱም። እነሱ ነገሮች ላይም በትኩረት እየሰራን ያለ ነው። በተቻለ መጠን ደግሞ ፔመንቶች ክፍያዎችን ኦንላይን ለማድረግ እየሞከረ ነው እና እነዚህን ኦንላይን ክፍያዎች ለማድረግ ትንሽ የኢትዮጵያ ሕግ እስከ 50,000 ብር በላይ አንድ ግለሰብ ወይም ደግሞ የማንቀሳቀስ መብት ይገድባል እና እንደምታውቀው የከብት ዋጋ የግመል ዋጋ ብሌ 25,000-30,000-40,000 ይላል አንድ ብቻ ለመግዛት። እነዚህ በማፌን በብዛት መግዛት የሚፈልጉትን ሰዎች በአንዴ ኦንላይን ፔይ ለማድረግ በእኛ ፕላትፎርም ህጉ ያፈቅድላቸው ማለት ነው። ስለዚህ እነሱ ኦንላይን ፔመንት ለማስጠቀም አልቻሉም። በተቻለ መጠን በተለመደው በድሮ መንገድ በባንክ የሚሆኑ ትራንዛክሽኖችን የማድረግ ተገደናል እና ትንሽ ኦንላይን ፔመንቱ ላይ ትልልቅ ወጪዎች ለምሳሌ አንድ ባላት ብቻ ወይ ደግሞ አንድ ገዢ እስከ 100 ሺህ ብር በላይ ያወጣል። 10 ቢገዛ እኛ ጋር በሚያሉ ኦርደሮች 100 እስከ 500 እስከ 1000 ድረስ ስለሆኑ እነዚህ ኦንላይን ፔመንቶቹ ጉዳይ ትንሽ ቻሌንጅ አድርገውናል።
የራስ ገበያ የበይነ መረብ የእንስሳት ግብይት ዋና ኃላፊ የሆነውን መስፍን አበራን ነው የሰማነው። በአድማጮች ስም በጣም አመሰግናለሁ። አሁን የሙዚቃ አፍታ እንውሰድ። ኬዝ ዳንኤል እና ዲጄ ኔፕቱን greatness ጋቢና ቪኦኤ ከአሜሪካ ድምፅ ራዲዮ በመደመጥ ላይ ይገኛል። አብራችሁን ስለሆናችሁ እናመሰግናለን። አሁን ደግሞ በተለያዩ ርዕሰ ጉዳዮች ላይ የእናንተን አስተያየቶች የምንሰማበት አፍታ ላይ ተገኝተናል። በተለያዩ ጊዜያት ሱሰኝነትን ለማቆም የተለያዩ ቅስቀሳዎችና ስራዎች ይሰራሉ። እናንተ እንደ ወጣት ወደ ሱሰኝነት የሚመራችሁ ምንድን ነው? መፍትሄውስ?
ማቴዎስ ድጋፍ፣ ወጣቱን እዚህ ነገር ውስጥ ሊከተው የሚችለው በዋነኝነት ብዬ የማስበው የምንመራበት የፖለቲካ መስመር ነው ብዬ አስባለሁ። እና ወጣቱ መዋያ ሳጣን ሊሆን ይችላል፣ ወይም ደግሞ እንደ መንግስት መስራት ያለበት እያንዳንዱ ወጣት በትምህርት ዘርፍ ላይ ሊሆን ይችላል፣ በትምህርት መስኩ የማይሳካለት ደግሞ በተለያዩ እሱን የሚያስደሱት ስራዎች ላይ በመሰማራት ቢዚ ሆኖ በፈጠራ ዘርፍ ላይ ሊሆን ይችላል፣ በተለያዩ ጉዳዮች ላይ በማተኮር ወጣቱን ከስራ ፈትነት መታደግ ሲችል ጣቷን ሱሰኛ ላይሆን ይችላል ማለት ነው። እና አብዛኛው ወጣት አንባቢ መሆን መቻል አለበት። እንዲህ እንዲሆን ከፈለገ ደግሞ መንግስት እንዴት ብዬ ነው ይህንን ወጣት ሙሉ በሙሉ በትምህርት ዘርፍ ላይ በፈጠራ ዘርፍ ላይ ሳይንስ ላይ ያተኮረ ትምህርት ልሰጠው የምችለው ብሎ መንግስት በደንብ መስራት አለበት ማለት ነው። እንደ ወጣቱ ላይ ያተኮሩ የተለያዩ የመዝናኛ ስራዎችን አሰልቺ ባልሆነ መንገድ መስራት ሲችሉ አብዛኛው ወጣት እሱን ማስደሰት የሚችል ነገር የስፖርት የተለያዩ ማዕከላት የተመሰረቱበትን አላማ መጠበቅ ሲችሉ ወጣቱን በአንድ የሚሆን በሌላ አጋጣሚ ከሱስ ልንታደገው እንችላለን ማለት ነው።
መስከረም ሴት ይባላለሁ። ጫቶች ወደ ሱስ የሚገቡት ጓደኛ ተጽዕኖ ብዙ ጊዜ ይኖራል። አንዱ ጓደኛ ለምሳሌ ሱሰኛ ከሆነ ራሱን ያለ መሆን አንዱ አንዱን የመከተል ባህሪ ይኖራል። ወጣቶቹ ትልቁ ጉድለት ደግሞ ብዬ የማስበው አሁን ለምሳሌ ትምህርት ቤት፣ ዩኒቨርሲቲዎች አካባቢ ሊሆን ይችላል፣ የተለያየ ቦታ ላይ ወጣቱ የሚያሳልፍበት ኖረ የመጽሐፍት ቤቶች፣ ሌላም ራስ ከሱስ ነጻ አድርጎ የሚያሳልፍባቸው ቦታዎች አይኖሩም። ስለዚህ በመንግስት በኩል ወጣቱን ሊያርፍበት፣ ሊዝናናበት፣ ሊማርበት የሚገቡ ቦታዎች ቢኖሩ የሚሰሩ ቦታዎች ቢኖሩ መልካም ነው ብዬ እላለሁ።
እኛ ልጃለም ፍቅር ይባላል። ወደ ሱስ የሚገቡበት የሚያደርጋቸው ነገር አንደኛው የአቻ ግፊት ሊሆን ይችላል። ሁለተኛው ደግሞ ከስራ እድል ጋር በተያያዘ ለምሳሌ አንድ ተማሪ ተመርቆ አሁን ስራ የማይሰራ ከሆነ ያው ቀን ሙሉ የሚውልበትና የሚያድርበት ቦታ ያንን ነው የሚሆነው እና የስራ እድል አንድ ነገር ነው። ሁለተኛ ደግሞ ከትምህርት ጋር በተያያዘ ምክንያት ሊሆን ይችላል። ሰቡ ጋር በተያያዘ ራሱ ለምሳሌ አሁን ከባህል ጋር በተያያዘ በተለምዶ ያው ሱስ የምንላቸው ነገሮች እንደ ጫት፣ ሲጋራ ምናምን መጣጥዎችም ሊሆን ይችላሉ። አንድ አካባቢ ማህበረሰብ ያንን እንደሚያተኩር ከሆነ ከተለምዶ ከንትኑ ከባህሉ ጋር በተያያዘ እንዲገፋፍ ያደርገዋል ማለት ነው። መፍትሄም ይሆናሉ ብዬ የምገምተው ነገር ሰው ብዙ ጊዜ በአቻልፊት ሊገፋ ይችላል እና ያንን ሁሉም ሰው ራሱ የህይወት እንትን መሪዎች ይዞ በራሱ መሪ ቢጓዝ ከአቻልፊት ይድናል ማለት ነው። ሁለተኛው ደግሞ የስራ እድል ቢመቻችለት፣ ሶስተኛውን ያው ከሚታየው ነገር የትምህርት እድል ብዙም የለም ኢትዮጵያ ላይ እና የትምህርት እድል ቢመቻችለት መፍትሄ ሊሆን ይችላል። ሶስተኛው ደግሞ ከእንደየ አካባቢ ሁሉም ሰው ማህበረሰብ እንደየ አካባቢ ይለያያል እና ከዚያ ማህበረሰብ ከመጠጥና ከሱስ የሚገኘው እንትን የሚያመጣው ተጽዕኖ የራስ ተጽዕኖ ስላለው ከዚያ ተጽዕኖ ለመራቅ ያንን ባህል የሚጠቅመውና የሚጎዳውን ነገር እንትን ማወቅ አለበት ብዬ ነው የማምነው።
አመል ማለዋለ መጀመሪያ ወደ ሱስ የሚገቡበት ምክንያት ከጓደኛ ሊሆን ይችላል። አንዳንዴ ደግሞ ቢሆን አናዳጅ አጋጣሚ ሲያጋጥሟቸው ከሰዎች ሲያዩ ሊያስረሳኝ ይችላል ብለው ወደ ሱስ ሊገቡ ይችላሉ። መፍትሄው እንግዲህ ሊሆን የሚችለው ምክር ሊያስፈልጋቸው ይችላል። ግን ምክር ደግሞ ሲለግሳቸው አንድ ሰው ቀጥታ ችግራቸውን እንደዚህ እኮ አድርገሃል ብሎ መጥፎ ጎናቸውን በመናገር ሳይሆን መፍትሄው ይሄ ነው ብሎ ቀጥታ አድርገን አለስልሰን መናገር ያለብን ሲቀጥል ይገባሉ። ስለዚህ ወደ ሌብነት ወደ ሱስ ምናምን ሊገባ የሚችለው እና መንግስትም ቢሆን የተለያዩ ስራ እድሎችን ለወጣቶች ከፍቶ እንትን ራሳቸውን ቢዚ ቢያደርጉ ወደ ሱስና ወደ ተለያዩ ወንጀሎች ሊገቡ አይችሉም።
አድማጮቻችን ከመሰነባበታችን በፊት የዓለም መነጋገሪያ የሆነውን የኮሮና ቫይረስን በተመለከተ የተወሰኑ እውነታዎችን ተነጋግረን እንሰነባበት። የአሜሪካ የበሽታዎች ቁጥጥር ማዕከል ሲዲሲ ስለ ኮሮና ቫይረስ ሶስተኛ ደረጃ የጉዞ ገደብ ወደ ቻይና ተጓዦች ላይ ጥሏል። እስካሁን ድረስ የበሽታው ምንጭ አይታወቅም፣ ግን ከእንስሳት የመጣ ነው የሚሉ መላምቶች አሉ። እስከ ዛሬ ድረስ አራት የኮሮና ቫይረሶች ሲኖሩ ይሄ አዲሱ ኖቨል ኮሮና አምስተኛው ነውም እየተባለ ነው። አብራችሁን ስለነበራችሁ እናመሰግናለን። በማስተናገድ ሀብታሙ ስዩም አብሬያችሁ ነበር። አብሮን ደግሞ መሰናዶውን ሲያቀናብርልን የነበረው ኤልያስ አስማረ ነው። የነገ ሰው ይበለን። ደህና ደሩልን።
Tundra, don't know if you're a second half on remote.